የአሜሪካ ድምጽ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የፌዴራል መንግስት በትግራይና በአማራ ክልል መካከል ነገሮችን ሪዞልቭ ተደርገው ሁለቱም ህዝቦች ሰላም እንዲኖሩ መፍትሄ እንዲያገኝ የሚፈልግ አይመስለኝም።
በጣም አስከፊ ጦርነት አንሰ እንደገና ወደ ሌላ አስከፊ ጦርነት ላለመግባት ሁለቱም አካላት በገቡት እና በህገ መንግስቱ መሰረት መስራትና መፈጸም አለባቸው ብለን እናምናለን ማለት ነው።
ከውይይቱ ምን አይነት ውጤት እንደሚጠብቁ የአሜሪካ ድምፅ የጠየቃቸው የመቀሌ ዩኒቨርሲቲ የህግ መምህር ተባባሪ ፕሮፌሰር የማነ ካሳ፣ የመብቶች ተሟጋቹ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ድርጅት ምክትል ዋና ጸሐፊ አቶ መብርሂ በርሄ ናቸው። በተከታታይ የሰማችኋቸው በዛሬው ዕለት የፕሪቶሪያን የሰላም ስምምነት አፈጻጸም ግምገማ አስመልክቶ በተካሄደበት ወቅት ከተናገሩት የተወሰደ ነው። የሰዓቱን አብይ ርዕስ ተከትሎ ይቀርባል። የሰዓቱን የዓለም ዜና ተከትሎ ይቀርባል። ክቡራትና ክቡራን ተመልካቾቻችን ዛሬ ማክሰኞ ሰኞ መጋቢት 2016 ዓ ም እንደምን አመሻችሁ። የምሽቱ አስተናጋጃችሁ አሉላ ከበደኝ፣ አቀናባሪው ኤልያስ አስማረ፣ የስርጭት መሐንዲሳችን ቤል አንድራዴ ነው። ዋና አዘጋጇ ጽዮን ግርማ ከተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከስምኝሽ የቆየ።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝነው ውስጥ የዩናይትድ ስቴትስ የሱዳን ልዩ መልእክተኛ ኢትዮጵያን ጨምሮ አፍሪካና መካከለኛው ምስራቅን ሊጎበኙ ነው። ፈጥኖ ደራሹ ጦር ካልወጣ ለረመዳን የተኩስ ማቆም ስምምነት እንደማይኖር የሱዳን ጦር አስታወቀና ፍልስጤማውያን የረመዳን ጾም በጀመሩበት ዕለት እስራኤል ጥቃት አደረሰች የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የዩናይትድ ስቴትስ የሱዳን ልዩ መልእክተኛ ቶም ፔሬሎ የተወሰኑ የአፍሪካ ሀገራትንና መካከለኛው ምስራቅን ከመጋቢት 2 እስከ 16 ድረስ እንደሚጎበኙ የአሜሪካ የውጭ ጉዳይ ሚኒስትር ቅዳሜ ዕለት አስታውቋል። ፔሬሎ ጉዟቸውን አስመልክተው አርብ ዕለት በማህበራዊ ሚዲያ መድረክ ኤክስ ላይ ባስተላለፉት በቪዲዮ የተቀረጸ መልእክት የውጭ ጉዳይ ሚኒስትርንና ዋይት ሀውስን ወክለው እንደሚጓዙና የጉዟቸው ዓላማ ጦርነቱን ማስቆምና ለሱዳን ሕዝብ አስፈላጊውን ሰብአዊ እርዳታ ማድረስ መሆኑን ገልጸዋል። የሚቀጥሉትን ሁለት ሳምንታት የማሳልፈው በስደተኞች መጠለያ ካምፖችና በሌሎች አካባቢዎች ያሉ ሱዳናውያንን በማዳመጥ ነው ያሉት ፔሬሎ ይህን ጦርነት ለማስቆምና ለሱዳን ህዝብ ፍትህና ዲሞክራሲ ለማምጣት የሚረዱ የአፍሪካ አጋሮች ጋር እንደሚገናኙም ገልጸዋል። ፔሬሎ ከሚጎበኟቸው ሀገሮች ውስጥ ኡጋንዳ፣ ኢትዮጵያ፣ ጅቡቲ፣ ኬንያ፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ይገኙበታል። ከዚሁ ከሱዳን ጋር በተያያዘ ዜና የሱዳን ፈጥኖ ደራሽ ኃይሎች የሲቪሎችን መኖሪያ ቤቶችና የህዝብ መገልገያዎች ጥለው ካልወጡ በስተቀር ለረመዳን የሚደረግ የተኩስ አቁም ስምምነት እንደማይኖር የሱዳን ጦር ጀነራል እሁድ ዕለት አስታወቁ። ጀነራሉን መግለጫውን ያስተላለፉት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለሙስሊሞች ቅዱስ ወር ግጭት እንዲቆም ጠይቆ ያስተላለፈውን የውሳኔ ሀሳብ ተከትሎ ነው። ላለፉት 11 ወራት ከጦሩ ጋር ሲዋጋ የቆየው ፈጥኖ ደራሽ ኃይሉ በበኩሉ የተኩስ ማቆም ጥሪውን ተቀብሎታል። ሆኖም ጀነራል ያሲር አልአታ በመግለጫቸው ጦራቸው በቅርብ ቀናት ከሱዳን ዋና ከተማ ወጣ ብሎ በሚገኘው ኦምዱርማን ያገኘውን የበላይነት ጠቅሰዋል። በሳምንቱ ማጠቃለያም የሱዳን ጦር ወታደሮች በኦምዱርማን ዋድኑባይ መኖሪያ ሰፈር ውስጥ ሲንቀሳቀሱ ታይተዋል። ግጭቱ ከተጀመረ ጊዜ አንስቶ ጦሩ በተቀናቃኝ ቡድኑ ተበልጦ የነበረ ቢሆንም በየካቲት ወር የተወሰነውን የኦምዱርማን ክፍል በመያዝ የመጀመሪያውን ድል አግኝቷል። በከተማ የሚገኙ ሁለት የጦር ሰፈሮች ማገናኘት እንደተቻለም ገልጿል። የሱዳን ጦርና ፈጥኖ ደራሽ ኃይሎች መካከል ጦርነቱ የተቀሰቀሰው እንደ አውሮፓውያን አቆጣጠር በሚያዝያ 2023 ሲሆን እስካሁን ወደ 25 ሚሊዮን የሚጠጉ ሱዳናውያንን የሰብአዊ እርዳታ ጠባቂ አድርጓቸዋል። ወደ 8 ሚሊዮን የሚጠጉ ደግሞ ቤት ንብረታቸውን ጥለው ተሰደዋል። ፍልስጤማውያን የረመዳን ጾም በጀመሩበት በአሁኑ ወቅት እስራኤል በጋዛ ሰርጥ ዙሪያ ጥቃቶች ማካሄዷን ሰኞ ዕለት አስታውቃለች። ጥቃቱ የቀጠለው እስራኤልና ታጣቂው ቡድን ሐማስ የረመዳን ጾም ከመግባቱ አስቀድሞ አዲስ የተኩስ አቁም ስምምነት ላይ እንዲደርሱ ግብጽ፣ ዩናይትድ ስቴትስ እና ኳታር የተሳተፉበት ድርድር ለሳምንታት መካሄዱን ተከትሎ ነው። ሐማስ የያዛቸውን ታጋቾች እንዲለቅና እስራኤልም ያሰረቻቸውን ፍልስጤማውያን እንድትፈታ በሚጠይቀው ድርድር ሲሳተፉ የነበሩት የሐማስ ተደራዳሪዎች ባለፈው ሳምንት ከካይሮ ሲወጡ በሰጡት ቃል ድርድሩ በዚህ ሳምንት እንደሚቀጥል ተናግረው ነበር። የእስራኤል የጦር ኃይል በደቡባዊ ጋዛ በካን ዩኒስ እና በሌሎችም አካባቢዎች እንዲሁም ማዕከላዊ ጋዛ ውስጥ የአየርም የየብስም ጥቃት ማካሄዱን ገልጿል። የጋዛ የጤና ሚኒስትር ዛሬ በሰጠው መግለጫ እስራኤል ባደረሰችው ጥቃት 67 ሰዎች እንደተገደሉ አመልክቷል። ጦርነቱ ባለፈው ጥቅምት ከተቀሰቀሰ ወዲህ የተገደሉ ሰዎች ቁጥር ቢያንስ 31,112 መድረሱንም አክሎ አስታውቋል። ይህ በእንዲህ እንዳለ ረሃብ ላይ ላሉ ፍልስጤማውያን ሰብአዊ እርዳታ ማስገቢያ እንዲሆን ጋዛ ጠረፍ ላይ ጊዜያዊ የጭነት ማራገፊያ ግንባታ እንደሚጀመር የዩናይትድ ስቴትስ መርከብ ወደ ሜዲትራኒያን ባህር በመጓዝ ላይ መሆኑን አስታውቋል። ጊዜያዊ የጭነት ማራገፊያው የሚቋቋመው ተጨማሪ የምግብና የሕክምና ቁሳቁስ እርዳታዎች በቅርብ ርቀት ባለችው በቆጵሮስ በኩል ለማድረስ ሲሆን በጭነቶች ውስጥ ለሐማስ ታጣቂዎች ድብቅ የጦር መሳሪያ እንዳይላክ በእስራኤል ኃይሎች እየተፈተሸ እንደሚያልፍ ተመልክቷል። በተያያዘ ዜና የዩናይትድ ስቴትስ የጦር ኃይል ማዕከላዊ እዝና የዮርዳኖስ የአየር ኃይል ትላንት በጋራ ሆነው የተዘጋጁ የዕለት ምግቦች፣ ሩዝ፣ ፓስታና የታሸጉ ምግቦች የያዙ ጥቅሎችን ሰሜን ጋዛ ለሚገኙ ነዋሪዎች ከአየር ላይ ጥለዋል። ሆኖም ጋዛ ውስጥ ካለው ችግር አኳያ በቂ ያለመሆኑን ባለስልጣናቱ ሳይገልጹ አላለፉም። አምስት ሰዎች ከአየር የተወረወረ የምግብ እርዳታ ጥቅል መጥቷቸው መሞታቸውም ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የሩሲያ የጦር ኃይል ዩክሬን በግዛታችን ላይ በሰው አልባ አውሮፕላኖች የሰነዘረቻቸውን ጥቃቶች አክሽፈናል ሲል አስታወቀ። ብሪያንስክ፣ ኦሪዮል እና ቤልጎሮድ ግዛቶች ውስጥ በእያንዳንዳቸው ሁለት ሰው አልባ አውሮፕላኖችን መተን ጥለናል ሲል የሩሲያ መከላከያ ሚኒስትር አስታውቋል። የዩክሬን የመከላከያ ሚኒስትር በበኩሉ ሩሲያ ዶኔትስክ፣ ሱሚ፣ ድኒፕሮትሮቭስክ እና ካርኪቭ ክፍለ ግዛቶች ላይ የአየር ጥቃት ልታደርስ አቅዳለች ሲል ዛሬ ሰኞ አስጠንቅቋል። ይህ በእንዲህ እንዳለ ዩክሬን ከሁለት ዓመታት በፊት ወረራ በከፈተችባት ከሩሲያ ጋር ለመደራደር መቁረጥ አለባት የሚል አስተያየት የሰጡትን የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስን የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በተዘዋዋሪ ነቅፈዋቸዋል። ትላንት እሁድ በሳምንታዊ ንግግራቸው ለሰው ሕይወትና ለሰብአዊነት የቆማችሁ በጸሎት በውይይትና በተግባር እየረዳችሁ ናችሁ ብለው ያመሰገኑት ዜሌንስኪ አስከትለውም ቤተ ክርስቲያን ማለት እንደዚህ ከህዝብ ጎን የሚቆም እንጂ 2500 ኪሎ ሜትር ርቀት ላይ ሆኖ ልኑር የሚለውን ሊገድሉት ከሚፈልጉት ጋር በቪዲዮ ለመሸምገል የሚፈልግ አይደለም በማለት አቡነ ፍራንሲስ ለስዊስ የዜና ማሰራጫ በሰጡት ቃለ መጠይቅ የተናገሩትን በተዘዋዋሪ ጠቅሰዋል። የቫቲካን ቃል አቀባይ ማቴዎ ብሩኒ ለትችቶቹ በሰጡት ምላሽ አቡነ ፍራንሲስ ውጊያውን ለማቆምና ለመደራደር ቁርጠኞች ሁኑ አሉ እንጂ ዩክሬን እጅ ትስጥ አላሉም ብለዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ በቅርቡ ከስዊስ የዜና ማሰራጫ አርኤስአይ ጋር ባደረጉት ቃለ መጠይቅ ዩክሬን ከሩሲያ ጋር የሰላም ድርድር ማድረግ አለባት የሚሉ ወገኖችና ከተደራደረች የሩሲያን ወረራ ትክክለኛ ቁመና ይሰጣል በሚሉ ወገኖች መካከል ስላለው ክርክር ተጠይቀው ነበር። እንደኔ አስተያየት ጎበዙ ሁኔታውን ገምግሞ ህዝቡን አስቦ ነጩን ባንዲራ አውለብልቦ የሚደራደረው ነው ሲሉ መልስ ሰጥተዋል። 20 ቀናት በሜሪዮፖል በተሰኘውና ሩሲያ በዩክሬን የወደብ ከተማ ላይ ያደረገችውን ከበባ አስመልክቶ በተሰራው ዘጋቢ ፊልም የመጀመሪያውን ኦስካር ሽልማት ለሀገሩ ያስገኘው ዩክሬናዊ የፊልም ዳይሬክተር ሚስትስላቭ ቸርኖቭ ኦስካር ከሚሸለም ይልቅ በሀገሩ ላይ ጦርነት ባይታወጅ ይመርጥ እንደነበር ተናግሯል። ለአሶሴትድ ፕሬስ የዜና ወኪል የቪዲዮ ዘጋቢ የሆነው ቸርኖቭ ፊልሙን የቀረጸው እንደ አውሮፓውያን አቆጣጠር በ2022 ዩክሬን ሩሲያን በወረረችበት የመጀመሪያው ቀናት ከባልደረቦቹ ጋር በሜሪዮፖል ከተማ መውጣት ባልቻሉባቸው ጊዜያት ነው። ፊልሙ እሁድ ዕለት በተካሄደው የኦስካር ሽልማት ላይ በምርጥ ዘጋቢ ፊልም ዘርፍ አሸናፊ ሆኗል። ቸርኖቭ በዩክሬን ታሪክ ይህ የመጀመሪያው የኦስካር ሽልማት በመሆኑ ትልቅ ክብር ይሰማኛል ሲል በታላቅ ድምቀት ቆሞ በጭብጨባ ለተቀበለው ታዳሚ ተናግሯል። ምናልባት ግን በዚህ መድረክ ላይ ይህንን ፊልም በፍጹም ባልሰራ ምኞቴ ነው ብሎ በመናገር የመጀመሪያው ዳይሬክተር ሳልሆን አልቀርም ያለው ቸርኖቭ ይህን ሽልማት ሩሲያ በዩክሬን ላይ ጥቃት በማታደርስበትና ከተሞችን በማትቆጣጠርበት ሁኔታ ብቀይር ደስ ይለኝ ነበር፣ ነገር ግን ታሪክን መቀየር ያለፈን ነገር መቀየር አልችልም ሲል ስሜቱን ገልጿል። እንደ አውሮፓውያን አቆጣጠር በ2022 ከመጋቢት እስከ ግንቦት ባለው ጊዜ ሩሲያ በተቆጣጠረቻት ሜሪዮፖል ከተማውን ለቀው መውጣት ያልቻሉ ሰላማዊ ዜጎች ሟቾችን በመንገድ ዳር እንዲቀብሩ በመገደዳቸው በወቅቱ የነበረው አስከፊ ሁኔታ ምሳሌ ነበረች። በከበባው ቢያንስ 8000 ሰዎች በጦርነቱ ወይም ከጦርነቱ ጋር ተያያዥ በሆኑ ምክንያቶች የሞቱ ሲሆን በሩሲያና ዩክሬን መካከል ለ2 ዓመታት የሚጠጋ ጊዜ ከተካሄዱ ውጊያዎች ትልቁ መሆኑን ሂዩማን ራይትስ ዋች የተባለው ተቋም በየካቲት ወር አስታውቆ ነበር። ሽልማቱን ተከትሎ ቸርኮቭ በሰጠው ጋዜጣዊ መግለጫ ይህ የአስቸኳይ ሰብአዊ እርዳታና ጥቃት እየደረሰባቸውና እየተገደሉ ያሉ ሲቪሊያኖችን የመርዳት ጉዳይ ነው ሲል አስተያየቱን ሰጥቷል። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሄይቲ ውስጥ እየተካሄደ ላለው የፖለቲካ ብጥብጥ መፍትሄ ለመፈለግ በሚካሄደው የካሪቢያን ሀገሮች መሪዎች ጉባኤ ላይ ለመገኘት ወደ ጃማይካ ተጉዘዋል። ካሪኮም በሚል የምህጻረ ቃል ስያሜ የሚጠራው የካሪቢያን ሀገሮች ህብረት የሄይቲን የጸጥታ ሁኔታ ለማረጋጋትና ህዝቧም አስቸኳይ ሰብአዊ እርዳታ ለማድረስ ለሚቻልበት መንገድ ያተኮረ ውይይት እንደሚካሄድ አመልክቷል። ካሪኮም ለችግሩ መፍትሄ ለመፈለግ የሄይቲ ጠቅላይ ሚኒስትር አሪየል ሄንሪን ጨምሮ ጉዳዩ የሚመለከታቸውን ወገኖች ሲያነጋግር መቆየቱን አስታውቋል። ትላንት እሁድ የዩናይትድ ስቴትስ የጦር ኃይል የግድ አስፈላጊ ከሆኑት በስተቀር በሄይቲ ዩናይትድ ስቴትስ ኤምባሲ የሚገኙ ሰራተኞቿን ያስወጣች ሲሆን ኤምባሲውን የሚጠብቁ ተጨማሪ የጸጥታ ኃይሎችም መድባለች። ዩናይትድ ስቴትስ የወሰደችው እርምጃ ብጥብጡ እየተባባሰ መሄዱን እንደሚጠቁም ተመልክቷል። ሄይቲ ውስጥ የተደራጁ ወንጀለኛ ቡድኖች የሚያካሄዱት ብጥብጥ እየተባባሰ የሄደ ሲሆን በብዙ መቶ ሺህ የሚቆጠሩ ሰዎችም መኖሪያቸውን ለቀው ተሰደዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶች ወደ አሉላ ልመልሳችሁ።
ስመኝሽ የቆየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የዕለተ ሰኞ የአማርኛ ፕሮግራማችንን ነው። ዛሬ ሰኞ መጋቢት 2016 ነው። አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ ዋና አዘጋጅ ጽዮን ግርማ፣ የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ ናቸው። የያዝነው ሳምንት የአንጎል ጤና ግንዛቤ ማስጨበጫ ሳምንት ነው። ይህንኑ ምክንያት በማድረግ የተሰናዳ የሐኪሙን ይጠይቁ የምሽቱ ዝግጅታችን በሁለተኛው አጋማሽ ይቀርባል። እንድትከታተሉ ከወዲሁ እንጋብዛለን። አሁን ወደ ዕለቱ አቢይ ርዕስ እንሻገር። ቀደም ብዬ በመግቢያው የጠቆምኩት ነው፣ የፕሪቶሪያዊ ሰላም ስምምነት አፈጻጸም ግምገማ ተጀምረዋል። በኢትዮጵያ ፌዴራል መንግስትና በህወሓት መካከል ባለፈው ዓመት ጥቅምት ላይ በፕሪቶሪያ የተፈጸመውን የሰላም ስምምነት አፈጻጸም አስመልክቶ ስትራቴጂያዊ ግምገማ ማካሄድ መጀመሩን ነው የአፍሪካ ህብረት ያስታወቀው። ግምገማው የሰላም ሂደቱ ወሳኝ ነጥቦች በተባሉት የሰብአዊ እርዳታ አቅርቦት፣ የትጥቅ መፍታትና የድህረ ጦርነት መልሶ ግንባታ ላይ ትኩረቱን እንደሚያደርግ የህብረቱ የፖለቲካ ጉዳዮች የሰላምና ጸጥታ ኮሚሽን አስታውቋል። የፌዴራሉ መንግስትና የትግራይ ክልል ተወካዮች እንዲሁም ታዛቢዎች በግምገማው ላይ እየተሳተፉ መሆናቸውም ተመልክቷል። ዛሬ ከተጀመረው ስብሰባ ምን እንደሚጠበቅ ምሁራንን ያነጋገረው የመቀሌው ዘጋቢያችን ሙልጌታ አጽባ ተከታዩን አድርሶናል።
ለሁለት ዓመታት ገደማ የተካሄደው የሰሜን ኢትዮጵያ ጦርነት የተቋጨበትና ባለፈው ዓመት ጥቅምት 23 ቀን 2015 ዓ.ም በፌዴራሉ መንግስትና በህወሓት መካከል በፕሪቶሪያ ደቡብ አፍሪካ የተፈረመውን ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም አስመልክቶ ስትራቴጂካዊ ግምገማ ማካሄድ መጀመሩን የአፍሪካ ህብረት አስታውቋል። የሰላም ስምምነቱ ከተፈረመ በኋላ የሚካሄድ የመጀመሪያው የአፈጻጸም ግምገማ እንደሆነ የገለጸው የህብረቱ የፖለቲካ ጉዳዮች የሰላምና ጸጥታ ኮሚሽን የሰላም ሂደቱ ወሳኝ ነጥቦች ናቸው ባላቸው በሰብአዊ እርዳታ አቅርቦት፣ በትጥቅ መፍታት፣ በድህረ ጦርነት መልሶ ግንባታና በመሳሰሉ ጉዳዮች ላይ እንደሚያተኩር አስረድቷል። ግምገማው የአፍሪካ ህብረት አደራዳሪ ልዑካን የቀድሞ የናይጄሪያ ፕሬዚደንት ኦሊሴገን ኦባሳንጆና የቀድሞ የኬንያ ፕሬዚደንት ኡሁሩ ኬንያታ ባሉበት በዝግ መካሄድ ጀምሯል። የፌዴራል መንግስቱን በመወከል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የፍትህ ሚኒስትሩ ዶክተር ጌድዮን ጢሞቴዎስና ሌሎች ሲገኙ፣ በህወሓት በኩል ደግሞ የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጨምሮ ሌሎችም በመሳተፍ ላይ ናቸው። ከታዛቢዎቹም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመርና የአውሮፓ ህብረት ተወካዮችን ጨምሮ ሌሎች አካላት የውይይቱ ተሳታፊዎች ናቸው። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐመድ በግምገማው መክፈቻ ላይ ያቀረቡት ገለጻ የፕሪቶሪያው የሰላም ስምምነት በመፈረሙ ግጭት ቆሟል፣ ከባድና መካከለኛ የጦር መሳሪያዎች ርክክብ ተፈጽሟል፣ መሰረታዊ አገልግሎቶች ዳግም ተጀምረዋል፣ በአብዛኛው የትግራይ ክልል አካባቢዎች ደግሞ ኢኮኖሚያዊ እንቅስቃሴና ትምህርት ተጀምረዋል ማለታቸው ህብረቱ ባወጣው መግለጫ አመልክቷል። የሰላም ስምምነት ላይ እንዲደረስ ጥረት አድርጓል ያሏቸው ተቋማትና ሀገራት ሊቀመንበሩ ማመስገናቸውን ጠቅሷል። በቀጣይ የሰላም ስምምነቱ አፈጻጸም ፖለቲካዊ ውይይት፣ የሽግግር ፍትህ እና የቀድሞ ተዋጊዎችን ወደ ህብረተሰቡ የማዋሃድ ስራ ትግበራዎች በአፋጣኝ እንዲጀመር የኮሚሽኑ ሊቀመንበር በአጽንኦት ያነሷቸው ጉዳዮች እንደሆኑም ገልጿል። ከውይይቱ ምን አይነት ውጤት እንደሚጠበቅ የአሜሪካ ድምጽ የጠየቃቸው በመቀሌ ዩኒቨርሲቲ የህግ መምህር ተባባሪ ፕሮፌሰር የማነ ካሳም ስምምነቱ በፈረሙ አካላት መካከል መተማመንና ቅንነት አለ ብለው እንደማያምኑ ገልጸዋል።
የፕሪቶሪያውን ሙሉ ለሙሉ መፈጸሙ ህወሓት ካለው የህጋዊ ሰውነት ችግርም አንጻር ስናየው እንደዚሁም ጊዜ መስተዳድሩ ካለው መሳሳብ አንጻር ስናየው ስምምነቱ በተገቢው መልኩ መፈጸሙ የጊዜያዊ መስተዳድሩን የህዝባዊ ቅቡልነት እንዲጨምር ስለሚያደርግ፣ ህወሓት ደግሞ ፕሪቶሪያ መፈጸም አለመፈጸም ለአንድ ትልቅ ህዝብን የሚያነሳሳበት አጀንዳ ፖለቲካል አጀንዳ አድጋ ስለምትጠቀምበት መፈጸሙ ህወሓትን ከጥቅም ውጭ የሚያረጋትና በመካከሉ ያለው መሳሳብ ጊዜያዊ መስተዳድሩ በህወሓት ላይ የበላይነት እንዲኖረው ስለሚያደርግ የምትፈልገው አይመስለኝም። ሌላው ከፌዴራል መንግስት አንጻር ብናየው ፌዴራል መንግስት ግልጽ ነው። ወሰን ጋር በተያያዘ ጥያቄዎች ተፈተው ወደ ነበረበት በስምምነቱ በፕሪቶሪያ መሰረት ወደ ህገ መንግስቱ እንዲመለሱ፣ ተፈናቃዮቹም ወደ መኖሪያቸው እንዲመለሱ የሚለውን መፈጸሙ ትግራይን ወደ ኖርማል መደበኛ የሆነ እንድትመለስ፣ ፖለቲካውም እንደዛ እንዲሆን እየተሻሻለ መጨረሻ ትግራይ በፌዴራል መንግስት ያላትን ጥቅም ለማስከበር ወደ አዲስ አበባ ጥያቄዎች ማቅረብ አይኖች የመልከት ሁኔታ ስለሚፈጥር ይህ ደግሞ ለፌዴራል መንግስቱ የስልጣን ፍላ ጎት ወይም ፓወር ኮምፒቲሽን የምንለው የራሱ የሆነ አሉታዊ ሁኔታ ይኖረዋል። ከዛም በላይ የፌዴራል መንግስት በትግራይና በአማራ ክልል መካከል ነገሮችን ሪዞልቭ ተደርገው ሁለቱም ህዝቦች ሰላም እንዲኖሩ መፍትሄ እንዲያገኝ የሚፈልግ አይመስለኝም።
አደራዳሪዎችና ታዛቢዎች የሰላም ስምምነቱ በሙሉ ቃሉና መንፈሱ እንዲተገበር ሁለቱንም ወገኖች መገፋፋትና መደገፍ እንደሚጠበቅባቸው ያስገነዘቡት ተባባሪ ፕሮፌሰር የማንም ታጣቂን መበተን በሚለው ብቻ አትኩረው እንደሚናገሩ በመጥቀስ ተችተዋል። የመብቶች ተሟጋች የሆነው ቅድሚያ ለሰብአዊ መብቶች ኢትዮጵያ ድርጅት ምክትል ዳይሬክተር አቶ መብርሄ በርሀ ግምገማው ተፈናቃዮች በሚመለሱበት፣ ተጎጂዎች ፍትህ በሚያገኙበትና ታጣቂዎች ትጥቅ በሚፈቱበት ጉዳይ ላይ አትኩሮ ይወያያል ብለው እንደሚያምኑ ገልጸዋል።
ከሁለቱ አካላት ከፌዴራል መንግስት የሚጠበቃል ከህወሓት የሚጠበቃል የሚሉ ነገሮች በዋናነት ተፈናቃዮች ወደ ቀያቸው እስካሁን አልተመለሱም፣ ሰልፎች የትንሽ ፕሊንሲንግ ከዚህ አንጻርም እስካሁን ምንድነው የተሰራው? በተጨባጭ የተሰራ ነገር የለም። እንደዚሁም ደግሞ ከትጥቅ መፍታት ጋር ተያይዞ የሰላም ስምምነቱ ስለ ትጥቅ መፍታት ወይም ዲዲአር በግልጽ በሁለቱም ኃይሎች መካከል የየራሳቸው ግዴታ አስቀምጠዋል። ወደ ህገ መንግስታዊ ስርዓት የመመለስ ነው አጠቃላይ ዝም ብለን ስናየው ማለት ነው። ለምሳሌ በትግራይ ክልል የተደረገው ምርጫ ሰራሽ ትሆን ተደርጓል። ያ ማለት በትግራይ አሁን ምንም አይነት ምክር ቤት የለም ማለት ነው። በፌዴራል መንግስት ውክልና የላትም ትግራይ ስለሆነ ከዛ በኋላ ከጠበቅ ጋር ተያይዞ በፌዴራል ባልሆኑ ኃይሎች ወይም በአማራ ኃይሎች የተያዙ ትግራይ ግዛቶች እስካሁን በታጣቂዎች እንደተያዙ ናቸው ያሉት። ስለሆነ እነዚህም በተመለከተ ስምምነቱ ወደ ተግባር መምጣት ካለበት እነዚህ ኮር የሆኑ ነገሮች መገምገም አለባቸው፣ መታየት አለባቸው ብለን እናምናለን።
የሰላም ስምምነቱ ከተፈረመበት ጊዜ በ16 ወራት ዘግይቶ እየተካሄደ ያለ ግምገማ እንደሆነ አቶ መብሪህ አውስተው መድረኩ ስምምነቱ በምልአት የሚተገበርበት ሁኔታ ካላመቻቸ ወደ ሌላ ግጭት እንዳይገባ ስጋት እንዳላቸው ጠቁመዋል።
ከጥቅምት 2013 በፊት ወደ ነበረችበት ሁኔታ ካልተመለሰች፣ በፌዴራል መንግስት ምንም አይነት ውክልና ካልተመለሰ፣ እንደዚሁ ፍትህና ተጠያቂነት ካልተረጋገጡ ወደ ጦርነት ማንመለስበት ምክንያት የለም ልንል እንችላለን ማለት ነው። በጣም አስከፊ ጦርነት አንሰ እንደገና ወደ ሌላ አስከፊ ጦርነት ላለመግባት ሁለቱም አካላት በገቡት እና በህገ መንግስቱ መሰረት መስራትና መፈጸም አለባቸው ብለን እናምናለን ማለት ነው።
የፕሪቶሪያው ግጭት በዘላቂነት የማቆም የሰላም ስምምነት ከተፈረመ በኋላ የሚካሄደው ይኸው የአፈጻጸም ግምገማ የመጀመሪያው እንደሆነ የአፍሪካ ህብረት አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ሰሞኑን በድረገጹ ባወጣውና የልዩ መልእክተኛው ማይክ ሀመር ጉዞ ባስታወቀበት መግለጫው ጦርነቱ ያበቃ ቢሆንም ሰላሙን ለማጽናት ተጨማሪ እርምጃዎች መውሰድ እንደሚያስፈልግ አጽንኦት ሰጥቷል። ዛሬ የተጀመረው የሰላም ስምምነቱን የአፈጻጸም ግምገማ አስመልክቶ ከፌዴራል መንግስትም ሆነ ከትግራይ ክልል በኩል ይህ ዘገባ እስከተጠናቀረበት ሰዓት ድረስ በይፋ የተባለ ነገር የለም። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ሙልጌታ ጽባህን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ወደ ተከታዩ ርዕስ ስንሻገር በኢትዮጵያ ግጭት በተካሄደባቸው አካባቢዎች የጤና ስርዓቱ ክፉኛ መዳከሙን የገለጸው ፕሮጀክት ሆፕ የተባለ የጤናው ዘርፍ ግብረሰናይ ድርጅት በትግራይ ክልል የተሟላ አገልግሎት የሚሰጡ የጤና ተቋማት 3% ብቻ ናቸው ብሏል። ግጭት በቀጠለባቸው በአማራና በኦሮሚያ ክልሎችም የጤና ስርዓቱ ይበልጥ አሳሳቢ ሆኗል ያሉት የድርጅቱ የአፍሪካ ቀጠናዊ ዲሬክተር ስቲቨን ኔሪ የእንቅስቃሴ ገደቦች ችግሩን እንደሚያባብሱት ለአሜሪካ ድምፅ አመልክተዋል። በሰሜን ኢትዮጵያ ያለው ግጭት ለተፈናቀሉ 60 ሺህ ለሚደርሱ ዜጎች የተለያዩ የጤናና የአስቸኳይ የተመጣጠነ ምግብ ድጋፍ መደረጉንና ይህም በኦሮሚያ ምዕራባዊ ዞኖች መቀጠሉን አመልክተዋል። የትግራይ ክልል ጤና ቢሮም በድርጅቱ መግለጫ ላይ አስተያየት ሰጥቷል። ዝርዝሩን ቀጥሎ ይቀርባል።
በኢትዮጵያ ግጭት በተካሄደባቸውና በቀጠለባቸው አካባቢዎች የጤና ስርዓቱ ወድቋል ሲል የገለጸው ፕሮጀክት ሆፕ የተሰኘ በጤናው ዘርፍ የሚሰራ ዓለም አቀፍ ግብረሰናይ ድርጅት የማህበረሰቡ የጤና ችግርም እየተባባሰ እንደሚገኝ አመላክቷል። ድርጅቱ ባለፈው ማክሰኞ የካቲት 26 ቀን 2016 ዓ.ም በድረገጹ ባወጣው መግለጫ በትግራይ ክልል ካሉ የጤና ተቋማት ውስጥ የተሟላ አገልግሎት የሚሰጡት 3% ብቻ እንደሆኑ ገልጾ በአማራ ክልል ደግሞ ከ50% በላይ የጤና ተቋማት ተጎድተዋል ብሏል። የፕሮጀክት ሆፕ የአፍሪካ ቀጣናዊ ዲሬክተር ስቲቨን ኔሪ ለአሜሪካ ድምጽ በሰጡት ማብራሪያ የጤና ስርዓቱ ይገኝበታል ያሉትን አስከፊ ሁኔታ አስረድተዋል።
ተቋማችን በአሁኑ ጊዜ በትግራይና በአማራ ክልሎች አገልግሎት እየሰጠ ይገኛል። የትግራይ ክልሉ ጥናት በዓለም ጤና ድርጅት በ2023 የተሰራ ነው። የአማራው ክልል ጥናት ደግሞ በአሜሪካ የሕክምና ማህበር የተከናወነ ነው። በትግራይ ክልል አገልግሎቶች ቀስ በቀስ እየተመለሱ ቢሆንም የትግራይ ሕዝብ ፍላጎት የሚያሟሉ ግን አይደሉም።
በትግራይ ጤና ቢሮ የድንገተኛ ሕክምና አስተባባሪ ዶክተር አቤነዘር ጸድንግል በዓለም ባንክ ድጋፍ እንደተደረገለት ያወሱትን ጥናት ያስተባበሩት እርሳቸው እንደሆኑ ገልጸው ከዚያ በኋላ ያሉ ለውጦችን አስመልክቶ ተጨማሪ ጥናት ያስፈልጋል ብለዋል።
WHO ሚኒስትር ኦፍ ሄልዝ እና EPHI ጋር ሆነን ሄራምስ የሚባል የሄልዝ ፋሲሊቲዎች የአገልግሎት ሁኔታቸውም የሚያሳይ ጥናት ማለት ነው 2023 ላይ እንዳልከው ከዛ የተነሳ ነው 3% ናቸው ፉሊ ፋንክሽናል የሆኑት። የተቀረጽ ግን ከሞላ ጎደል የተጓደለ ወይ ደግሞ ምንም አገልግሎት እየሰጡ አይደለም። እኛው በእኛ በኩልም እሱ ነው ከኛ እርዳታ ነው ለማለት ነው። የተወሰነ መሻሻሎች አሉ እና እነሱ መሻሻሎች ግን ጥናት ድጋሚ መስራት ያስፈልጋል። እሱን ለመስራት እየሞከር ነው እንግዲህ በWHO በጀት ከሰጠን እንግዲህ ድጋሚ ለመስራት እያሰብ ነው።
በተያያዘ ግጭት በቀጠለባቸው በአማራና በኦሮሚያ ክልሎች የሆስፒታል አልጋዎች፣ የሕክምና መሳሪያዎች፣ ፋርማሲዎችና አምቡላንሶች እንደተዘረፉ የገለጸው ፕሮጀክት ሆፕ በተፈናቀሉ ማህበረሰቦች ዘንድ ያለው ከፍተኛ መጨናነቅና የጤና ጦት የኩፍኝ፣ የወባና የኮሌራ ወረርሽኞችን እንዳስከተለ አመልክቷል። በተለይ በአማራ ያለው ሁኔታ ተቋማቸውን እንደሚያሳስበው የፕሮጀክት ሆፕ የአፍሪካ ቀጣናዊ ዳይሬክተር ስቲቨን ኔሪ ተናግረዋል።
ተገልጋዮች ከመጀመሪያ ደረጃ ጤና ተቋም ወደ ከፍተኛ ተቋማት የሚያደርጉት እንቅስቃሴ ብዙ ጊዜ ሲዘገይ እየታዘብን ነው። የፍተሻ ኬላዎች የህዝቡንና የቁሳቁሶችን እንቅስቃሴ እያስተጓጎሉ ናቸው። በተለይም ግጭት በቀጠለበት በአማራ ክልል የእንቅስቃሴ ገደቦች ስላሉ መዘዋወርም ያሰጋል። ይህ ሁኔታ እየታየ ያለው እንግዲህ የኮሌራና የኩፍኝ ወረርሽኝ ባለበት የወባ መዛመት እየጨመረ በሚገኝበትና ድርቅም በጸናበት ሁኔታ ነው።
በዚህ አስቸጋሪ ሁኔታም ውስጥ ፕሮጀክት ሆፕ አገልግሎቱን መቀጠሉን የገለጹት የድርጅቱ የአፍሪካ ዳይሬክተር በትግራይ፣ በአማራና በአፋር ክልሎች ባሰማራቸው ተንቀሳቃሽ የጤናና የስነ ምግብ ቡድኖች አማካይነት የመጀመሪያ ደረጃ የጤና ክብካቤና የአስቸኳይ ጊዜ የተመጣጣኝ ምግብ ድጋፎችን ማድረጉን አብራርተዋል። በስድስት ወራት ውስጥ በሰሜን ኢትዮጵያው ግጭት የተፈናቀሉ ወደ 60,000 የሚጠጉ ሰዎች አገልግሎቱን ማግኘታቸውንም ገልጸዋል። በኦሮሚያ ክልል ምዕራብ ወለጋ ዞን ጉደቱ ቆንዳላ ወረዳ ደግሞ በቅርቡ ተንቀሳቃሽ የጤናና የስነ ምግብ ቡድኖች ከህክምና ቁሳቁሶች ጋር ተልከው አገልግሎት እየሰጡ መሆናቸውን ጠቅሰዋል። በወረዳው ካሉት አንድ የጤና ጣቢያና 18 ሌሎች የጤና ማዕከላት ውስጥ ጉዳት ያልደረሰበት አንድ ብቻ ነው ያሉት ዳይሬክተሩ ላለፉት 7 ወራት ለተረጂዎች ምንም አይነት የምግብ ድጋፍ እንዳልቀረበላቸው አመልክተዋል። በወረዳው ከፍተኛ የወባና የኩፍኝ ወረርሽኝም መኖሩን ጠቁመዋል። በኢትዮጵያ የግጭቶች መቀጠል በተለይ የሴቶችንና የህፃናትን ተጋላጭነት ማባባሱንና የድጋፍ ፍላጎቱንም በከፍተኛ መጠን መጨመሩን ዳይሬክተሩ አንስተዋል። ዳሩ ግን ትኩረትን የሚሻሙ ሌሎች ዓለም አቀፍ ሁነቶች በማያባሩ ግጭቶች ክፉኛ እየተፈተነ ያለውን የኢትዮጵያ የጤና ስርዓት እንዲዘነጋ እያደረጉ መሆናቸውን ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከሌዲያ ባተን ለዘገባው አመሰግናለሁ። ክብራትና ክብራን አድማይ ተመልካቾቻችን፣ ተከታዩ ርዕስ ደግሞ የሽግግር ፍትህ አተገባበር ከመጀመሩ በፊት ግጭቶች እንዲፈቱ ሲሉ የሲቪል ማህበራት የጠየቁበትን ይመለከታል። በኢትዮጵያ አሁን ያለው የሰላም እጦት የሽግግር ፍትህን ለመተግበር እንደማያስችል የገለጹ 8 የሲቪል ማህበረሰብ ድርጅቶች በቅድሚያ ግጭቶች መፍትሄ እንዲሰጣቸው ሲሉ ጠይቀዋል። ድርጅቶቹ የሽግግር ፍትህ የተባለውን ፖሊሲ አስመልክተው ባወጡት የጋራ መግለጫ መንግስት ከግምት በማስገባት ይኖርባቸዋል ወይም ይኖርበታል ያሏቸውን ልዩ ልዩ ምክረ ሀሳቦችም አቅርበዋል። በሰሜን ኢትዮጵያ ጦርነት ከባድ ሰብአዊ መብቶች ጥሰት ተፈጽሟል የተባለው የኤርትራ ሰራዊትም ተጠያቂ የሚሆንበት አሰራር ሊኖር ይገባል ብለዋል። መግለጫውን ካወጡት ድርጅቶች አንዱ የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም ለአሜሪካ ድምጽ በሰጡት ቃል የሽግግር ፍትህ ፖሊሲ ረቂቅ ከመጽደቁ በፊት ለውይይት መቅረብ እንዳለበትም አመልክተዋል። ገብረ ሚካኤል ገብረ መድን የተከታተለው።
በሰብአዊ መብቶች መከበር ላይ የሚሰሩ 8 የሲቪል ማህበረሰብ ድርጅቶች ባለፈው ሳምንት የካቲት 28 ቀን 2016 ዓ.ም በጋራ ያወጡት መግለጫ ለሽግግር ፍትህ ፖሊሲው አፈጻጸም መንግስት ምቹ ሁኔታ የመፍጠር ግዴታውን ሊወጣ ይገባል ይላል። አሁን ባለው ሀገራዊ አውድ ደግሞ የዚህ አይነቱን አሰራር መተግበር አስቸጋሪ እንደሆነ ያመለክታል። በጋራ መግለጫው ላይ ለአሜሪካ ድምፅ አስተያየት የሰጡት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም በአሁኑ ጊዜ በኢትዮጵያ ልዩ ልዩ አካባቢዎች ግጭቶች መኖራቸውን ገልጸው የሽግግር ፍትህን የሚተገብሩት ከግጭት የወጡ ሀገራት ናቸው ብለዋል።
በሀገሪቷ ውስጥ በተለይ አማራ ክልልና ኦሮሚያ ክልል አክቲቭ የሆነ በየቀኑ ብዙ ሪፖርት የሚሰማባቸው ግጭቶች ይካሄዳሉ። መንገዶች ይዘጋሉ። ብዙ ተቋማቶች በአግባቡ እየሰሩ አይደለም። ስለዚህ ግጭት እየተካሄደ ባለበት አውድ ውስጥ የሽግግር ፍትህን ፕሮሰስ ሂደት መጀመር ሂደቱን የበለጠ አስቸጋሪ ወይም ሙሉ በሙሉ እንዳይሳካ ስለሚያደርገው እንደ ቅድመ ሁኔታ ሰላም ማስፈን መቅደም አለበት። ከዛ በሰፈነው የሰላም ሁኔታ ላይ የሂደቱን ማስኬድ ውጤታማ እንዲሆን ያደርገዋል የሚል ምክረ ሀሳብ ጭምር ነው ያቀረብ ነው።
የትግራይ ክልልን መነሻ አድርጎ በሰሜን ኢትዮጵያ በተካሄደ ጦርነት ለተፈጸሙ ወንጀሎችና ሌሎችም በደሎች ተጠያቂነትን ማረጋገጥ አንድ ትኩረቱ ያደረገው የሽግግር ፍትህ ፖሊሲ የረቂቁ ዝግጅት በመጠናቀቁ በቅርቡ ለሚኒስትሮች ምክር ቤት እንደሚቀርብ የፍትህ ሚኒስቴር አስታውቋል። የሲቪል ማህበረሰብ ድርጅቶቹ የጋራ መግለጫ በአንጻሩ ይህ ሰነድ ከመጽደቁ አስቀድሞ ለሕዝብ ይፋ እንዲሆንና ውይይት እንዲደረግበት ጠይቋል። ስለዚህ ጉዳይ የሚያስረዱት አቶ ያሬድም ረቂቁን ያዘጋጁት ባለሙያዎች መድረኮችን አዘጋጅተው ሐሳብ ቢያሰባስቡም ህዝባዊ ውይይት ግን አልተካሄደበትም ይላሉ።
እንዲጸድቅ የተዘጋጀው የመጨረሻው የፖሊሲ ሰነድ ለሲቪክ ማህበራት አልደረሰም። ስለዚህ ጥያቄው የተነሳው ከዛ ነው። ይሄ የፖሊሲው ዋና የመጨረሻው የፖሊሲው ሰነድ ይፋ ይደረግና ለህዝብም ለሲቪክ ማህበራትም ከመጽደቁ በፊት ሀሳብ ቢሰጥበት ጥሩ ይሆናል፣ የበለጠ ይዳብራል የሚል ነው። እዛ ላይ አንዱ የተነሳው ጥያቄ ሀገር በቀል የሆኑ ሲቪክ ማህበራት ብዙ ጊዜ የሰብአዊ መብት ጥሰቶችን በማጣራት የተጎዱ ሰዎችን በማናገር መረጃ በመሰብሰብ የራሳቸው የሆነ ውስንነት ቢኖርም ያካበቱት አቅም ልምድም ስላለ በዚህ ሂደት ውስጥ ሂደቱን አብሮ በቅርብ ሆኖ የመገምገም በአንዳንድ ስራዎች ላይ መረጃ በማሰባሰብ ጥናት በማድረግ ዙሪያ ቀጥተኛ ተሳታፊነት እንዲኖራቸው ሲቪክ ማህበሩን አሳታፊ ያደረገ እንዲሆን ያነሳ ነው። ሌላ አንድ ቁልፍ ነጥብ እሱ ነው።
ድርጅቶቹ በመግለጫቸው የሽግግር ፍትህ ፖሊሲ ረቂቁ ጸድቆ በስራ ላይ ከመዋሉ በፊት ከግምት መግባት ይኖርባቸዋል ያሏቸውንና ለትግበራው ይጠቅማሉ የተባሉ ምክረ ሀሳቦችን አቅርበዋል። ከእነርሱም መካከል በሰሜን ኢትዮጵያው ጦርነት እንደተሳተፈ የሚገለጸው የኤርትራ ሰራዊትን የሚመለከት ይገኝበታል። አቶ ያሬድ ኃይለ ማርያም በሰጡት ቃለ መጠይቅም የሽግግር ፍትህ ፖሊሲው የኤርትራ ሰራዊት ተጠያቂ የሚሆንበትን አሰራር መፍጠር እንደሚጠበቅበት አስረድተዋል።
በትግራዩ የሁለት ዓመት ጦርነት የኤርትራ ሰራዊት በትግራይ ውስጥ ገብተው እጅግ ከፍተኛ የሆነ አሰቃቂ የሰብአዊ መብት ጥሰቶች ፈጽመዋል። እንደውም በተባበሩት መንግስታት እና በሰብአዊ መብት ኮሚሽኑ ሪፖርት መሰረት ከሆነ የጦር ወንጀል፣ በሰው ዘር ላይ ያነጣጠሩ ጥቃቶች፣ ዝርፊያን ጨምሮ ብዙ ጥፋቶች ተፈጽመዋል። ስለዚህ በእነሱ ለደረሰው በደል በምን መንገድ ነው ፍትህ የሚያገኙት ትግራይ ውስጥ ያ ግፍ የደረሰባቸው ሰዎች የሚለው ይሄ ትራንዚሽናል ጀስቲስ ፖሊሲው ይህንንም መመለስ አለበት የሚል ጥያቄ ነው። እሱም እንግዲህ የዓለም አቀፍ ህጎችንም ተጠቅመው ይሁን ምንም የአንድ የሌላ ሀገር ኃይል ሰራዊት ሌላ ሀገር ገብቶ ድንበር ታቋርጦ ገብቶ በንጹሃን ዜጎች ላይ በደል ፈጽሞ ዝም ብሎ ነጻ ሊወጣ አይገባም።
የሲቪል ማህበረሰብ ድርጅቶቹ መግለጫ በሽግግር ፍትህ ፖሊሲው መሰረት ይቋቋማል የተባለው እውነት አፈላላጊ ኮሚሽን በሰሜን ኢትዮጵያው ጦርነት በውጭ ኃይሎች የተፈጸሙ የሰብአዊ መብቶች ጥሰቶችንና ወንጀሎችን እንዲሰንድና እንዲያጋልጥ አሳስበዋል። የኤርትራ መንግስት በበኩሉ ከዚህ ቀደም በሰጣቸው መግለጫዎች ሰራዊቱ በትግራይ ክልል የሰብአዊ መብቶች ጥሰት አለመፈጸሙን ገልጸዋል። የድርጅቶቹ መግለጫ አክሎም በሀገሪቱ ተፈጽመዋል የተባሉትን ሁሉንም አይነት በደሎች ከግምት እንዲያስገባና ተበዳዮች ፍትህ የሚያገኙበትን ዕድል እንዲፈጥር ጠይቋል። በዳኝነት ሂደቱም የውጭ ባለሙያዎች እንዲሳተፉ ምክር ለግሷል። አቶ ያሬድ ኃይለማርያም የዚህን ጥያቄ መነሻ ለአሜሪካ ድምፅ አብራርተዋል።
የወንጀሉ ባህሪ የዓለም አቀፍ ወንጀሎች ናቸው የተፈጸሙት። ስለዚህ የሀገሪቷ የህግ ማዕቀፍ፣ የፍትህ ተቋማት በእንደዚህ አይነት ውስብስብነት ባላቸው አስቸጋሪና ስፋት ባለው የወንጀል ተጠያቂነት ዙሪያ ላይ ካለው ልምድም ካለው የአቅም ማነስም ከምንም አንጻር ዓለም አቀፍ ልምድ ያላቸው ሌሎች ዳኞች፣ አጣሪ አካላቶች በዚህ ሂደት ላይ እንዲሳተፉ ቢደረግ ሁለት ፋይዳ ይኖረዋል። አንደኛ የሂደቱን ታማኒነት ከፍ ያደርገዋል በሁሉም ወገን። ሁለተኛ ደግሞ እነዚህ ሰዎች የሚመጡት ሰዎች ከፍተኛ አቅም፣ ኤክስፐርቲዝ፣ የሙያ ክህሎት ያላቸው ስለሆኑ ሂደቱን በደንብ በበቂ የሙያ ድጋፍ ላይ የተመሰረተ እንዲሆን ያደርጉታል ከሚል መነሻ
በሽግግር ፍትህ ፖሊሲ ጉዳይ ላይ የጋራ መግለጫውን ያወጡት ድርጅቶች የህግ ባለሙያዎች ለሰብአዊ መብቶች የኢትዮጵያ ሴቶች ማህበራት ቅንጅት የመብቶችና የዲሞክራሲ እድገት ማዕከል ሴታዊነት ንቅናቄ የኢትዮጵያ ሰራተኞች መብት ተሟጋች ስብስብ ለሰብአዊ መብቶች በኢትዮጵያ ሁሉን አቀፍ ራዕይ ለዲሞክራሲያዊ ኢትዮጵያና የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ሲሆኑ ጥያቄያቸውን ለፍትህ ሚኒስቴር ማቅረባቸውን ለማወቅ ተችሏል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን አመሰግናለሁ። ለመጽሔቱ የመጨረሻው አዳደረግነው ዘገባ ስናልፍ የዛሬውን ዕለት የሚመለከት ነው። በኢትዮጵያ ኦርቶዶክስ ተዋህዶ እምነት ታላቅ ስፍራ የሚሰጠው የአብይ ጾምና በመላው ዓለም በሚገኙ የእስልምና እምነት ተከታዮች ዘንድ በጉጉት የሚጠበቀው የሮሞዳን ጾም በዛሬው ዕለት በተመሳሳይ ቀን ጀምረዋል። ሁለቱ እምነቶች በኢትዮጵያ ከፍተኛ ቁጥር ያለው ተከታይ እንዳላቸው ይታወቃል። የሁለቱም እምነት አባቶች ተከታዮቻቸው ጾሙን እርቅ በማውረድና በመረዳዳት እንዲያሳልፉ ሲሉ መልእክት አስተላልፈዋል። ኤደን ገረሞ ይዘዋለች።
ኢትዮጵያ ውስጥ ከፍተኛ ቁጥር ያለው ምእመን ያላቸውና ዘመናትን ያሳለፉት ሁለቱ እምነቶች የ2016 ዓ.ም ቅዱስ አጽዋማቶቻቸውን በተመሳሳይ ቀን ጀምረዋል። የኢትዮጵያ ኦርቶዶክስ ተዋህዶ አብይ ጾምና የመላው ሙስሊም እምነት ተከታዮች ጾም የሆነው ረመዳን በሰሜን አሜሪካ በዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል የኦርቶዶክስ ተዋህዶ እምነት ተከታዮችና ለሙስሊም ወንድሞች በሙሉ እንኳን አደረሳችሁ በማለት መልካም ምኞታቸውን ያደረሱ ሲሆን በዚህ የጾም ወቅት ይቅር መባባልና መረዳዳት ያሻል ሲሉ አሳስበዋል።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን ኢትዮጵያና እንዲሁም በመላው ዓለም የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኤርትራውያን ወገኖቻችን እንኳን ለ2016 ዓ.ም ጌታችን መድኃኒታችን ኢየሱስ ክርስቶስ ጾም እንኳን በሰላም በጤና በሕይወትና በበረከት ጠብቆ አደረሳችሁ። እንዲሁም ደግሞ የእስልምና እምነት ተከታዮች ወንድሞቻችንም እንኳን ለረመዳን ጾም አደረሳችሁ። የሁላችንንም ጾም የስርየትና የበረከት ያድርግልን። እንግዲህ የተወደዳችሁ ምእመናን፣ የጾም ዋና አገልግሎቱ ለእግዚአብሔር መገዛት ነው። ከእግዚአብሔር ጋር የምንታረቅበት ነው። በትንቢተ ኢሳይያስ 58ኛው ምዕራፍ ላይ ተጽፎ እንደምናየው ከመብል ከመጠጥ ባሻገር በትህትና ከመገለጥ ባሻገር በጾማችን ጊዜ ይቅር መባባል፣ በፍቅር መጾም፣ ለተራበ ወገን እንጀራን ቆርሶ መስጠት፣ ፍልሰተኞችን ማለት ስደተኞችን፣ ችግረኞችን መቀበል፣ ይህን የመሳሰለውን ነገር ሁሉ ስናከናውን እግዚአብሔር ጾማችን እንደሚቀበልና መናችን ሁሉ እንደሚሰማን በግልጽ ተቀምጧል።
በተመሳሳይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጸሐፊ ሼክ ሐመድ ሙሳ እንኳን አደረሳችሁ ምኞታቸውን ያስተላለፉ ሲሆን በዓለም አቀፍ ደረጃ እየበረታ የመጣውን የዋጋ ግሽበት ከግምት ውስጥ በማስገባት ሙስሊሙ ማህበረሰብ ችግረኞችን የሚዘክርበት እንዲሆን መልእክታቸውን አስተላልፈዋል።
አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአለ አሊሂ ወሰሐቢሂ ወመዋላ። የ1445ኛው ዓመተ ሂጅሪያ የረመዳን ወር ጾም ዛሬ ተጀምሯል። ለመላው ሙስሊም እንኳን አደረሳችሁ እላለሁ። ይሄ ወር የተባረከ ወር መተዛዘን ያለበት መከባበር ያለበት ወር እንዲሆንላችሁ እኛም እንገልጻለሁ። የኢትዮጵያ ሙስሊሞች ቁጥራችን ብዙ ነው። እርስ በርስ መተጋገዝ እና እርስ በርስ መረዳዳት፣ ሁሉንም በመተባበር እንግዲህ ሀገራችን ብቻ ሳይሆን ዓለማችንም በዋጋ ግዥበት ብቻ ሳይሆን በኑሮ ውድነት እየተጠለቀለቀች ስለሆነ ሙስሊሙ ማህበረሰብ ይህችን በማሰብ ለምናቸው በማካፈል የቸገራቸውን በመርዳት ይህንን ጾም እንዲያሳልፍ ጥሪ አቀርባለሁ።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጸሐፊ ሼክ ሐሚድ አያይዞም ጾሙ ስክነትና በሰላም እንዲያልፍ ጥሪ አድርገዋል።
ማህበረሰብ ትልቅ እንግዳ እንደሚቀበልም በማመን በትልቅ ተግባር ሊያሳልፈው ይገባል። ኢባዳ ላይ ማተኮር አለብን። ተሀጅሩንም ጾሙንም አደብ ባለበት በሰከነ መንፈስ እንዲያሳልፉ ጥሬን አቀርባለሁ። በመቻቻል፣ በመከባበር፣ በመዋደድ ለራሱ ለሙስሊሙ ማህበረሰብ ብቻ ሳይሆን ለሌሎችም እምነቶች በማሰብ ሁሉንም ነገር ሰላማዊ በሆነ መልኩ እንዲያሳልፍ በተለይም ለሀገራችን ዱዓ እንዲያደርግ ጥሬን አቀርባለሁ። አላህ ሱብሓነሁ ወተዓላ የተባረከ ወር አላህ ያድርግልን።
በሰሜን አሜሪካ በዋሽንግተን ዲሲና አካባቢዋ ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤልም ምእመኑ ለሀገሩ በመጸለይ እንዲያሳልፍ አሳስበዋል።
መጀመሪያ ልናደርግ የሚገባው ከተጣላነው ሰው ጋር ካዘንበት ወይም ካዘነብን ሰው ጋር በመወያየት በይቅርታ ችግራችን መፍታት ይገባናል። ሰላምን የምናገኘው ፍቅርን የምናገኘው በረከትን የምናገኘው በዚሁ ህይወት ሆነን ስንጾም ነውና ሁላችንም በንስሐ ሆነን እንድንጾም፣ በፍቅር ሆነን እንድንጾም፣ ሀገራችን ኢትዮጵያን እያሰብን እንድንጾም። ሀገራችን ኢትዮጵያ በፈተና ውስጥ ናትና ህዝቦቿ እርስ በርሳቸው ወንድማማቾች እርስ በርስ የሚቃጠሉበት ክፉ ዘመን ነውና እግዚአብሔር ይህን ዘመን እንዲያሻግረን ሁሉም ቆም ብሎ ወደ ልቦናው ተመልሶ በንስሐ ወደ እግዚአብሔር እንዲመለስ እግዚአብሔር ቅዱስ መንፈሱ እንዲያፈስ ይህንን እያሰብን ልንጾምና ልንጸልይ ይገባናል። እግዚአብሔር ሀገራችን ኢትዮጵያን ይባርክልን።
በተመሳሳይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በዛሬው ዕለት በሰጡት ጋዜጣዊ መግለጫ የረመዳን ጾም መግባትን ምክንያት በማድረግ በእስራኤልና ሐማስ መካከል የሚደረገው ጦርነት በዚህ ወር እንዲያቆም ጥሪ አድርጓል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩ ዓለም አቀፍ ርዕስ ደግሞ ወዲህ ወደ ዋሽንግተን ይመልሰናል። የፍልሰተኞችና የስነ ተዋልዶ ጉዳዮች በባይደንና ትራምፕ የምረጡኝ ዘመቻዎች ይለናል። የዩናይት ስቴትስ መራጮች ለአዲስ ዙር የማክሰኞው ቅድመ ምርጫ እየተዘጋጁ ባሉበት ወቅት ፕሬዚዳንት ጆ ባይደንና የሪፐብሊካኑ ተቀናቃኛቸው ዶናልድ ትራምፕ ባሳለፍነው ሳምንት መጨረሻ ተመሳሳይ የምርጫ ዘመቻ ዝግጅቶችን ለማድረግ ብርቱ ፉክክር ወደሚጠበቅባት የጆርጂያ ክፍለ ግዛት ተጉዘው ነበር። የአሜሪካ ድምፅ ዘጋቢ ቬሮኒካ ባልደራስ ኢግሌሲያስ እንደ አውሮፓውያን ዘመን አቆጣጠር በ2024 የየፓርቲያቸው ፕሬዚዳንታዊ እጩ ተፎካካሪ ለመሆን የተቃረቡትን እጩዎች ዋና ዋና የመከራከሪያ ነጥቦች በተለየ ትኩረት ተከታትላለች። ደረጀ ደስታ እንዲህ ያቀርበዋል።
የአሜሪካ ነጻነቶች በሚቀጥለው ህዳር ለምርጫ ይቀርባሉ ሲሉ ፕሬዚደንት ጆ ባይደን በአትላንታ ጆርጂያ በተካሄደው የምርጫ ዘመቻ ዝግጅት ላይ አጽንኦት ሰጥተው ተናግረዋል። ከክፍለ ግዛቱ የማክሰኞው ቅድመ ምርጫ በፊት የሪፐብሊካኑ ተቀናቃኛቸው የቀድሞው ፕሬዚደንት ዶናልድ ትራምፕ ጽንስ በማቋረጥ ላይ ያላቸውን አቋም መራጮች እንዲያስታውሱ አድርገዋል።
ወደ ስልጣን የመጡት ጽንስ ማቋረጥ መብት የሚያረጋግጠውን ህግ ለመቀልበስ ነው። ለነገሩ ያ እንዲሆን ተማጽነዋል። ያው የተመኙትን አግኝተዋል። ክፍለ ግዛቶች ዶክተሮችን የሚመነጅሉ የክልከላ ህጎችን እያወጡ ነው። ያስገድዶ መድፈርና የዘመድ ቤተሰቦቻቸው የቤቱ ሰለባ የሆኑት እርዳታ ፍለጋ ክፍለ ግዛቶቻቸውን ለቀው እንዲሄዱ እያስገደዱ ነው።
ጆርጂያ ግን የሴቶችን የስነ ተዋልዶ መብት መከላከል ይችላል ሲሉ ባይደን ተከራክረዋል።
የመምረጥ መብትን የሚደግፉ የምክር ቤት አባላት ላኩልኝ። የተሻረውን ጽንስ የማቋረጥ መብት የሚያረጋግጠውን ህግ ወደ ነበረበት መልሼ የሀገሪቱ ህግ እንዲሆን ለማድረግ ቃል እገባለሁ።
ትራምፕም እንዲሁ ባለፈው ቅዳሜ ባይደን በቅርቡ የአሜሪካን ወቅታዊ ሁኔታ አስመልክተው ያሰሙትን ንግግር አጠንክረው በተቹበት በሰሜን ምዕራብ ጆርጂያ የምርጫ ዘመቻ አካሂደዋል።
ሪፐብሊካንም ሆንክ ገለልተኛ ወይም ተስፋ የቆረጠ ዴሞክራት፣ ብዙዎቹ እንደዚያ ናቸው። ማድረግ ያለባችሁ ያንን አስቀያሚ የሆነ የባይደን ንግግር መመልከት ነው። ተንኮለኛው ጆ ባይደን ስለ አሜሪካ ከመናገራቸው በፊት ስለ ዩክሬን ተናግረዋል። ጆ ባይደን አሜሪካ ላይ በቁጣ መጮህ የለባቸውም። አሜሪካ ጆ ባይደን ላይ በቁጣ መጮህ አለባት።
የቀድሞው ፕሬዝደንት የካቲት 22 ወደ አሜሪካ በህገ ወጥ መንገድ በገባው የቬኔዙዌላ ስደተኛ እጅ ሞታለች የተባለችውን የነርስ ሙያ ተማሪ ላኬን ራይሊን በመጥቀስ የፕሬዝደንት ባይደን የኢሚግሬሽን ፖሊሲዎችን ተቃውመዋል።
ህገወጥ ስደተኛ ነበር። አገራችን ውስጥ መገኘት አልነበረበትም። በትራምፕ ፖሊሲ ውስጥ ይህ ፈጽሞ አይኖርም ነበር። ባይደን ያንን ፖሊሲ መደበኛ እንዲሆን አድርገዋል። ወደ ዩናይትድ ስቴትስ የገቡ ህገወጦች እንዲባረሩ የህግ ከለላ ተሰጥቷቸዋል።
የዩናይትድ ስቴትስን ወቅታዊ ሁኔታ አስመልክቶ ባደረጉት ንግግር ራይሊን ገድሏል የተባለውን ሰው ለማመልከት ህገ ወጥ የሚለውን ቃል የተጠቀሙት ባይደን ባለፈው ቅዳሜ ይቅርታ የጠየቁ ሲሆን ኢሚግሬሽንን አስመልክቶ የተከተሉትንና ያላቸውን የራሳቸውን አቋም ተከላክለዋል።
I introduced a comprehensive plan to fix our immigration system, secure our border,
የኢሚግሬሽን ስርዓታችን ለማስተካከል፣ ድንበራችን ለማስጠበቅ፣ ለአሜሪካ ህልም አላሚዎችና ለቤተሰቦቻቸው፣ ለእርሻ ሰራተኞች፣ በወረርሽኙ ወቅት የረዱንና የማህበረሰባችን አካል ለሆኑትና አስፈላጊ ለሆኑ ሰራተኞች ሁሉ ህጋዊውን የዜግነት መንገድ ለማረጋገጥ ሁሉን አቀፍ እቅድ አስተዋውቂያለሁ።
ሁለቱም የፕሬዝደንት እጩዎች በሳምንቱ መጨረሻ የሰጧቸው አስተያየቶች የሚያመሳስሏቸው ነገር መራጮች በምርጫው ላይ እንዲገኙና የየፓርቲያቸው ፕሬዝደንታዊ እጩ እንዲሆኑ እንዲረዷቸው አጣዳፊ ፍላጎት ያላቸው መሆኑን ነው። እንዲህ አሉ ትራምፕ።
ሀገራችንን ለመታደግ፣ ሀገራችንን ለማዳን በሚደረገው ታሪካዊ ጉዞ ከእኛ ጋር እንድትሆኑ ጠይቃለሁ። በአንድነት ሆነን በባይደን ፕሬዝደንትነት የተፈጠሩትን የስቃይ እና የጭንቀት ገጽታዎችን እስከ ወዲያኛው እንቀይራቸዋለን።
ጆ ባይደንም በበኩላቸው
ለዚች ሀገር ነፍስ የሚደረገው ፉክክር አሜሪካን ወደ ኋላ ለመጎተት በሚፈልጉትና ወደፊት እንድትራመድ በሚፈልጉት መካከል የሚደረግ ጦርነት ነው።
ሃዋይ፣ ሚሲሲፒ፣ ዋሽንግተን እና ጆርጂያ ነገ ማክሰኞ የቅድመ ምርጫዎችን ያካሂዳሉ። በፓርቲዎቹ ጠቅላላ አገራዊ ጉባኤ ወይም ኮንቬንሽን ላይ የየራሳቸውን ግዛት ለመወከል ከተመረጡ ግለሰቦች ወይም ዴሌጌትስ ሁሉንም ወይም ከነሱ የተወሰኑትን ማግኘት የፕሬዝደንት እጩነትን አሸናፊነት ሊያጎናጽፍ ይችላል።
ደረጀ ደስታን አመስግኜ ወደ ሁለተኛው አጋማሽ እንዝለቅ። ሳምንታዊው ሐኪሞን ይጠይቁ። የነርቭ ሴሎችን ሞት የሚያስከትሉ የአንጎል በሽታዎችን እንረዳ ነው የሚለው የዛሬው ሐኪሞን ይጠይቁ። የያዝነው ሳምንት የአንጎል ጤና ግንዛቤ ማስጨበጫ ሳምንት ነው። የማሰብና የማሰላሰል ችሎታን፣ ትውስታንና የመወሰንን አቅምን የሚያሳጡ አእምሮ የወትሮ ሥራውን ማከናወን እንዲሳነው የሚያደርጉና ለህልፈት ጭምር የሚዳርጉ የተለያዩ የአንጎል ህመሞች በወል የሚጠሩበት የህመም ሁኔታ ምንነትን ይፈትሻል። ሐኪሙን ይጠይቁ በምሽቱ ቅንብሩ ሙያዊ ማብራሪያውን የሚሰጡን በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የነርቭ ሐኪምና ረዳት የሕክምና ፕሮፌሰሩ ዶክተር ያሬድ ዘነበ ናቸው። በአዲስ አበባው ላንሴት ጠቅላላ ሆስፒታል በነርቭ ሕክምና ክፍል ኃላፊነትም ያገለግላሉ። አልዛይመር ኢትዮጵያ የተባለው የህሙማን ምርጃ ማህበርም መስራች ናቸው። ወደ ቆይታችን ውሰዳችሁ። ዶክተር ያሬድ በቅድሚያ ለጊዜው አመሰግናለሁ። በእንግሊዝኛው አጠራር ኒውሮ ዲጀነሬቲቭ በመባል ስለሚታወቁት በተለይ በአንጎልና ህብለ ሰረሰር ውስጥ የሚገኙ የነርቭ ሴሎችን የሚያጠቁ የበሽታ አይነቶች በጥቅል የሚጠሩበት ይህ የህመም ሁኔታ ምንድን ነው? የትኞቹንስ የህመም አይነቶች ያካትታል?
የኒውሮ ዲጀነሬቲቭ ህመም የምንላቸው በሳይንስ ሆኖ እንግዲህ ወደ አማርኛ ስተረጉመው በነርቭ ሴሎች ሞት የሚመጣ የነርቭ ስርዓታችንን በመጉዳት የአእምሯችንን የሴሎች ቁጥር በመቀነስ የአእምሯችንን አቅም በማዳከም ግለሰቡ በፊት ሲሰራው ከነበረው አቅም ዝቅ ብሎ የማሰብ፣ የማሰላሰል፣ የማከናወን፣ የመንቀሳቀስ አቅሙን የሚገድቡ በሽታዎች ይሆናሉ እና አሁን ባለን መረጃ መሰረት እንግዲህ በዓለም ላይ በብዛት የሚታየው ዘ ሞስት ኮመን የሚባል ኒውሮ ዲጀነሬቲቭ ዲዚዝ አልዛይመር የተባለው ህመም ነው። በተለምዶ ማህበረሰባችን የሚያውቀው የመዘንጋት በሽታ በሚል ሲሆን ከሱ በመቀጠል በብዛት የሚታየው በሁለተኛ ደረጃ ደግሞ ፓርኪንሰን ዲዚዝ የምንለው ብዙ ጊዜ እንቅስቃሴ ገደብ በማድረግ ሰዎች መራመድ፣ መንቀሳቀስ፣ ቾክ ብሎ መውራት እንዳይችሉ መንቀጥቀጥ የሚያመጣ የህመም ምልክት ያመጣል። ከዚህ በተጨማሪ ግን በዝርዝር ብንሄድ የተለያየ አንጎላችን ላይ ተጽዕኖ የሚፈጥሩ ኒውሮ ዲጀነሬቲቭ ዲዚዝ የሚባሉ የሚካተቱ አሉ። እነኚህ በሽታዎች የተፈጠረ አንጎል ላይ ስለሚሆን ጉዳታቸው ነው እንጂ በልጅነት ደግሞ ተመሳሳይ በሽታዎች ሲከሰቱ ኒውሮ ዲቨሎፕመንታል ዲዚዝ ብለን እናጣጥፋቸዋለን ማለት ነው።
ታ የህመም አይነቶችን የሚመለከት ምናልባትም በዝርዝር ማየት የሚጋብዝ ሰፊ የህመም ሁኔታ ነው የገለጹት። እስኪ ደግሞ ሌላ በወል ስም በጥቅል ስያሜ የሚታወቅ የህመም ሁኔታ እንመልከት። በእንግሊዝኛው አጠራር ዲሜንሻ በመባል የሚታወቀው አእምሮ ስራውን የማከናወን አቅሙን በተለይም ትውስታና በጥልቀት የማሰብ የማሰላሰል ችሎታን የሚያሳጣ አንዳንዴ የሰዎችንም የወትሮ ጠባይ የሚለውጥ እያደር ስር እየሰደደ የሚሄድ የበሽታ አይነት ጨምሮ በዚህ ስም ሲጠሩ እናያለን። አንድ ሰው ለዲሜንሻ ተጋልጧል ሲባልስ እንዴት ነው የሚገለጠው?
እሺ፣ ያነሳ ነው ጥሩ ጥያቄ ነው። እንግዲህ ኒውሮጀኔቲክ ከሚባሉት የነርቭ ህመም በብዛት የምናየው ዲመንሻ ሲሆን በማህበረሰባችን ውስጥ በወልድ ስሙ እንግዲህ የመርሳት በሽታ እንለዋለን። ግን ዲመንሻ መርሳት ብቻ ያልሆነ የተለያዩ አንጎላችንን ክፍል የሚያጠቃና እንደሚጠቃ አንጎል ክፍል ምልክቱም የሚለያይ አይነት ህመም ነው። እንደው ለማስረዳት ያህል ግን ባጭሩ ምንድነው ዲመንሻ ማለት? የአይምሯችንን የማሰብ የኮግኒቲቭ ፈንክሽን የሚባለውን የሚቀንስና ሰዎች የማሰላሰል፣ የመወሰን፣ የአዲስ ነገር የመማርና አካባቢያቸውን የመቃኘት ለዛም ለአካባቢያቸው ደግሞ አስፈላጊ የሆነ መልስ የመስጠት ስሜት ህዋሳቶቻቸው ተረድተው አንደበታቸው አውቀው ያን የማድረግ አቅም የሚቀንስ የበሽታ አይነት ነው። በባህሪው እንግዲህ ዲመንሻ ስንል እንግዲህ ተላላፊ ያልሆነ ከጊዜ ወደ ጊዜ እየባሰ የሚሄድ በዘላቂነት ግን የአይምሯችንን አቅም አዳክሞ አለፍ ሲልም እስከ እልፈት የሚያደርስ የነርቭ ሴሎች የመሞት በሽታ ሲሆን በዛም ውስጥ በብዛት የምናውቀው እንግዲህ አልዛይመር የሚባለው ህመም ነው። በዋናነት ወደ 80% የሚሆኑትን ዲመንሻዎችም ያመጣው የሚባለው። ከዛ በመቀጠል እንደኛ ሀገር ባሉ ታዳጊ ሀገሮች ደግሞ በተለይ ከደም ስር ጤና ጋር ተይዞ የሚመጣው ቫስኩላር ዲመንሻ በቀጣይነት በብዛት ይታያል። ከዚያ የተለያዩ ደግሞ ከላይኛው አንጎል ክፍል ስር ያሉትን ሰብኮርቲካል የሚባል ዲመንሻ የሚያመሩ ሌሚ ቦዲ ዲመንሻ፣ ፍሮንቶ ቴምፖራል ዲመንሻ እያለን መከፋፈል እንችላለን ማለት ነው።
እንዲህ ለየት ያለ ጠባይ ያላቸውን የህመም አይነቶች አስቀድሞ አውቆ ለምርመራ በመምጣትና እንዲሁም ደግሞ በሕክምናው ሳይንስ ዘርፍ በተገኙት የተሻሉ ሁኔታዎች እንዲህ ያሉትን ህመሞች በምርመራ የማወቅና የመድረስ እድሉ ከፍ ማለትን ጨምሮ አንዳንድ ሁኔታዎች ለበሽታው የበለጠ እንዲታወቅ እድል የመፍጠራቸውን ያህል ለህመሙ ስርጭት መጨመር ሌሎች ምክንያቶችም ካሉ በኢትዮጵያ ውስጥ በስፋት የምታየት አዝማሚያ አለ ወይ? ከሆነስ በለት ተለት ሙያው ከሚያያቸው እንደ ምክንያትም የሚገለጽም ነገር ካለ አክለው ያስረዱን።
በእኛ ሀገር እኔም ከስራዬ ከማያቸው ታካሚዎች አንጻር አሁን ማህበረሰቡ ውስጥ ግንዛቤ እየሰፋ በመጣ ቁጥር ሰዎች ህክምናውን የመፈለግ ጉዳይ እየጨመረ ነው። ካልሆነ እስከዛሬ በነበረው እሳቤ እንግዲህ ይሄ በሽታ የነጮቹ ያደጉ ሀገራት በሽታ ብዙ ሰዎች ድናቸው ሲገፋ የሚመጣ አይነት በሽታ ተደርጎ በዛ ላይ ደግሞ የህመም ከተገኘ ያው በማህበረሰቡ መገለል ወይ ለህመሙ ምንም መፍትሄ የለውም ብሎ በማሰብ ብዙ ሰዎች ወላጆቻቸው ወይ ታማሙ ቤተሰቦቻቸውን ቤት ውስጥ ከማስቀመጥ ይልቅ ወደ ህክምና ማምጣት አይታሰብም። አንዳንዴ ደግሞ የምናስተውለው በተለምዶ የእርጅና አካል ነው። አንድ ሰው ሲዘነጋ አባዬ አርጅታ ነው አርጅቶ ነው ይባላል እንጂ እርግጥ እንደ ህመም አይታሰብም። እና አርሊ ምልክቶቹን ስለማናስተውል ብዙ ጊዜ የሚመጡት የከፋ ደረጃ ደርሱ አቅጣጫ ማይፈልግ ማለየት ሳይችሉ ጠፍተው አፋልጉኝ ተለጠፉ እንደዚህ ህመሙ ጫራው ጎላ ሲል ነው ወደ ህክምና የሚመጣው። እና እንግዲህ ያው ዛሬ የምንሰራው የሚዲያው አስተዋጽኦ የሚሆነው በጊዜ ግንዛቤው መፍጠር በማህበረሰብ ውስጥ። ሌላው ግን ተዋጽኦ አድራጊ ብለን የምናስበው ማህበረሰባችን የመኖሪያ እድሜ ጣሪያው ከጊዜ ወደ ጊዜ የተሻሻለ መጥቶ አሁን በቅርብ ባሉ መረጃዎች ወደ 69 ገደማ ደርሷል። እንግዲህ ኢትዮጵያ ውስጥ ያለው አማካኝ እድሜ ላይፍ ኤክስፔክታንስ የሚባለው ይህ እንግዲህ ከጤና ስርዓቱ ማደግ ዓለም ላይ ተለበት ተላላፊ ለሆኑ በሽታዎች የመሞት እድላችን በመድኃኒቶች መሻሻል በክትባቶች የተነሳ በመቀነሱ ሰዎች የተሻለ እድሜ የመኖር እድላቸው እየጨመረ ይመጣልና ያ ሲሆን እንግዲህ በተለይ እንደኛ ሀገር ደግሞ ቁጥሩ እየበዛ ባለ ማህበረሰብ ላይ እንደዚህ አይነት በሽታዎች ከጊዜ ወደ ጊዜ ጎልቶ የመምጣት ያም ሲሆን ደግሞ ጤና ስርዓቱን፣ ኢኮኖሚውን፣ ፖለቲካውንም ጫና እስከ መፍጠር የመድረስ እድል አላቸው እና የማህበረሰባችን ቁጥር ጨምሯል። አሁን ደግሞ የመኖሪያ እድሜ ጣሪያችን እየተሻሻለ በሄደ ቁጥር እኚህም በሽታዎች በጎላ የማየት እድል ይኖረናል። የቅርብ መረጃዎች የሚያሳዩት እንግዲህ በ2020 ዓለም ላይ እስከ 50 ሚሊዮን ሰዎች ከዲመንሻ ጋር ይኖራሉ ተብሎ ይታሰባል። ይህ ቁጥር ግን በ2050 ስንደርስ በሶስት እጥፍ አድጎ ወደ 150 ሚሊዮን ሰዎች ይኖራሉ ተብሎ ይታሰባል እና አንፎርቹኔትሊ ደግሞ ከዛ ውስጥ 80% የሚሆኑት ኢትዮጵያና ከሰሃራ በታች ያሉ ወይ ደግሞ ደቡብ ምዕራብ ኤዥያ የመሳሰሉ ታዳጊ ሀገራት ላይ ጎልቶ እንደሚታዩ ነው ጥናቶች የሚያመላክቱት። እና ለእሱ የተዘጋጀ ጤና ስርዓት ማህበረሰብ የመፍጠርም ስራ ይጠበቅብናል ማለት ነው።
መልካም። ምናልባትም ይሄ ሰፋ ባለ ቅንብር መልሰን እንጎበኘው ዘንድ ሰዎች በግለሰብ ደረጃ ሊያደርጉ ከሚችሉት ቀደም ብለው እንደጠቆሙት የመገናኛ ብዙሃኑም ተገቢውን ትኩረት እንዲሰጡት የሚጠይቀውን ጨምሮ አጠቃላዩን ሁኔታ በዝርዝር ማየት የሚጋብዝ ይመስላል። ለዛሬው ግን ዶክተር ያሬድ ዘነበ የነርቭ ሐኪምና በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የነርቭ ሕክምና ሳይንስ ረዳት ፕሮፌሰር ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ዝግጅት እንደማገኘው ተስፋ አደርጋለሁ። እግዚአብሔር ይስጥልኝ ለዛሬው።
ክቡራትና
ክቡራን አድማጭ ተመልካቾች፣ አሁን ሳምንታዊ ስፖርት በኬኔዲ አባተ።
13ኛው የአፍሪካ ጨዋታዎች ውድድር አርብ የካቲት 29 ቀን 2016 ዓ.ም በጋና ተጀምሯል። በውድድሩ ላይ ከሚሳተፉ 54 የአፍሪካ ሀገራት አንዷ የሆነችው የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ቅዳሜ ዕለት ከአዘጋጇ የጋና አቻው ጋር የመጀመሪያ የምድብ ጨዋታውን አድርጎ 1-0 ተሸንፏል። ብሔራዊ ቡድኑ ሁለተኛ የምድብ ጨዋታውን ነገ ማክሰኞ ከኡጋንዳ ጋር በጋናዋ ኬፕ ኮስት ከተማ የሚያደርግ ይሆናል። በዚሁ ምድብ የተደለደሉት ታንዛኒያና ኡጋንዳ በመጀመሪያ የምድብ ጨዋታቸው አንድ እኩል ተለያይተዋል። በየአራት ዓመቱ ከኦሎምፒክ በፊት የሚካሄደው የአፍሪካ ጨዋታዎች ውድድር ዘንድሮ አትሌቲክስ፣ ዋና፣ ብስክሌትና ቴኒስን ጨምሮ በ29 የስፖርት አይነቶች የሚካሄድ ሲሆን ከነዚህም 8ቱ በፓሪስ 2024 ኦሎምፒክ ላይ የተካተቱ የስፖርት አይነቶች ናቸው። ከአፍሪካ ኦሎምፒክ ኮሚቴዎች ማህበርና ከአፍሪካ የስፖርት ኮንፌዴሬሽኖች ማህበር ጋራ በመተባበር ውድድሩን ያዘጋጀው የአፍሪካ ህብረት መረጃ እንደሚያመለክተው ከ4000 በላይ አትሌቶች በውድድሩ ይፋለማሉ። ከየካቲት 29 እስከ መጋቢት 14 ቀን 2016 ዓ.ም ለ16 ቀናት በጋና 3 ከተሞች በሚካሄደው በዚህ የአፍሪካ ጨዋታዎች ውድድር ላይ ኢትዮጵያ በ9 የስፖርት አይነቶች ትወዳደራለች። ትናንት በሳንዲየጎ በተካሄደው የጎልድ ካፕ የፍጻሜ ጨዋታ የዩናይትድ ስቴትስ ሴቶች ብሔራዊ ቡድን የብራዚላቸውን በመርታት ዋንጫውን አንስቷል። የሰሜን መካከለኛው አሜሪካና የካሪቢያን እግር ኳስ ማህበር ፌዴሬሽን ኮንካፍ አባላት የሚሳተፉበት የሴቶች ጎልድ ካፕ ወይም የወርቅ ዋንጫ ዘንድሮ እንደ አዲስ የተጀመረ ነው። በዩናይትድ ስቴትስ ሳንዲየጎ በተካሄደው በዚህ የኮንካፍ የሴቶች ጎልድ ካፕ የመጀመሪያ ውድድር ላይ 12 ሀገራት በ3 ምድቦች ተከፍለው ተሳትፈዋል። ትናንት እሁድ በተካሄደው የፍጻሜ ጨዋታ ሊንዚ ሆራን በመጀመሪያው የጨዋታ አጋማሽ ባስቆጠረችው ብቸኛ ግብ ዩናይትድ ስቴትስ ብራዚልን 1-0 በመርታት የዋንጫው ባለቤት ሆናለች። በሴቶች ብሔራዊ ቡድን ገናና የሆነችው ዩናይትድ ስቴትስ በውድድሩ የምድብ ጨዋታ በሜዳዋ በሜክሲኮ ሽንፈት ቢገጥማትም በስተመጨረሻ ዋንጫውን አንስታለች። ዩናይትድ ስቴትስ ብራዚልን በውድድር ፍጻሜ ስትገጥም የትናንቱ ለአራተኛ ጊዜ ሲሆን የ2004 እና የ2008 ኦሎምፒክን ጨምሮ ከዚህ ቀደም ያደረጓቸውን 3 ፍጻሜዎችም ያሸነፈችው ዩናይትድ ስቴትስ ናት። በሚታይበት ከፍተኛ ፉክክር የተነሳ ከሌሎች ሊጎች ይልቅ ተወዳጅ የሆነው የእንግሊዝ ፕሪምየር ሊግ 28ኛ ሳምንት ላይ ሲደርስ 3 ክለቦች ለዋንጫው ይወዳደራሉ። የሳምንቱ የሊጉ ተጠባቂ ጨዋታ በአንፊልድ ሊቨርፑልን ከማንቸስተር ሲቲ አገናኝቶ ጨዋታው አንዳቻ ተጠናቋል። ምንም እንኳን በአመዛኙ ሊቨርፑል የተሻለ የኳስ ቁጥጥር የነበረው ቢሆንም የአቻ ውጤቱ ከሁለቱ ቡድኖች ይልቅ አርሰናልን ተጠቃሚ አድርጓል። ይህን ውጤት ተከትሎ ቅዳሜ ብሬንትፎርድን 2-1 ያሸነፈው አርሰናል በ64 ነጥብ ሊጉን ሲመራ፣ ሊቨርፑል በእኩል 64 ነጥብ በግብ ተበልጦ ሁለተኛ፣ ሲቲ ደግሞ ከሁለቱ ቡድኖች በአንድ ነጥብ ብቻ ዝቅ ብሎ 3ኛ ደረጃ ላይ ተቀምጠዋል። 3ቱ ክለቦች ተናንቀው መቀጠላቸው የውድድሩን አጓጊነት ከፍ እንዳደረገው የእግር ኳስ ተንታኞች እየገለጹ ነው። ከአንድ እስከ አራት ባለው ደረጃ ውስጥ በመግባት የሻምፒየንስ ሊግ ቦታን ለማግኘት በሚደረገው ውድድር ደግሞ ከፊት ሆነው የሚፋለሙት አስቶን ቪላ እና ቶተንሃም ትናንት እርስ በርስ ተገናኝተዋል። በ65ኛው ደቂቃ ላይ አንድ ተጫዋች በቀይ ካርድ የወጣበት አስቶን ቪላ በሜዳው 4-0 ተሸንፏል። አስቶን ቪላ ከሽንፈቱ በኋላም አራተኛ ደረጃን ይዞ የሚገኝ ቢሆንም ከቶተንሃም ጋር ያላቸው ልዩነት ወደ 2 ዝቅ ብሏል። ወጥ አቋም ማሳየት የተሳነው ማንቸስተር ዩናይትድ ኤቨርተንን 2-0 በማሸነፍ 6ኛ ደረጃ ላይ ይገኛል። ዓለም በጉጉት ይጠብቀው የነበረው የአንቶኒ ጆሹዋ እና ፍራንሲስ ኑጋኑ የከባድ ሚዛን የቦክስ ፍልሚያ የጆሹዋን ቡጢ መቋቋም የተሳነው ኑጋኑ በሁለተኛው ዙር በዝረራ እጅ ሰጥቶ ተጠናቋል። የቀድሞው የከባድ ሚዛን የዓለም ሻምፒዮን አንቶኒ ጆሹዋ ቅዳሜ የካቲት 30 ቀን በሳውዲ አረቢያ ሪያድ በተካሄደው ፍልሚያ ፍራንሲስ ኑጋኑን በሁለት ዙሮች 3 ጊዜ ዘርሮት በማሸነፍ ወደ ክብሩ የመመለስ ጉዞውን አቅንቷል። የ34 ዓመቱ ብሪታንያዊው ጆሹዋ እና የ37 ዓመቱ ካሜሩናዊ የቀድሞ የዩኤፍሲ የከባድ ሚዛን ሻምፒዮን ፍራንሲስ ኑጋኑ ባደረጉት ግጥሚያ ከፍተኛውን የማሸነፍ ቅድመ ግምት ጆሹዋ ቢያገኝም ውድድሩ ግን በቀላሉ እንደማይጠናቀቅ ብዙዎች ገምተው ነበር። ሆኖም የጨዋታው አያያዝ ያላማረው የቡጢው ዳኛ ከሁለተኛው ዙር የዝረራ ቡጢ በኋላ አሸናፊነቱን ለጆሹዋ ሰጥቶ ውድድሩን ለማስቆም ተገዷል። ለመፋለም ነው የመጣሁት፣ አሁንም ተመልሼ ዝግጅቴን እቀጥላለሁ፣ ከዚያም ጊዜ ጊዜው ሲደርስ ለፍልሚያ እመለሳለሁ ሲል የኦሲክ እና የፊዩሪን አሸናፊ ለመግጠም የሚጠባበቀው ጆሹዋ ተናግሯል። ጆሹዋ ለቀጣዩ ድል መራቡን በመግለጽ አስተያየት የሰጠው ቀጣዩ ተፋላሚው ሊሆን እንደሚችል የሚጠበቀው ታይሰን ፊዩሪ በተመልካቾች ስፍራ ላይ ሆኖ እየተከታተለው ሳለ ባደረገው ንግግር ነው። የጆሹዋ አስተዋዋቂ ኤዲ ሄርንም እንዲሁ እባክህ አሌክሳንደር ኡሲክን አሸንፍ፣ ምክንያቱም የምን ጊዜም ትልቁን ፍልሚያ ታገኛለ በማለት ለታይሰን ፊዩሪ መልእክት አስተላልፏል። ሮይተርስ እንደዘገበው
ኬኔዲ አባተን ለዝግጅቱ አመሰግናለሁ። ክብራትና ክብራት ለዛሬ ያዝነውንም እዚሁ ላይ አበቃን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና ደሩ።